የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው?
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ዛሬ ለህዝባቸው ካስተላለፉት መልእክት የተወሰኑትን በወፍ በረር እንቃኛለን።
እንደማሁን ክፍለ ሀገርም ያው ምርጫ ሲበዛ ግራ ይገባል እንደሚባለው አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይገባ ነበር።
ዶክተር ብሩክታዊት ጌታቸው ናት። ከተመረቀች ከጥቂት ጊዜያት በኋላ የመጀመሪያ ስራዋ ከኮቪድ-19 ወረርሽኝ ጋር መፋለም ሆኗል። አብራም ታመሻለች። ሌሎች ተጨማሪ ጉዳዮችንም እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
ታም ባለፉት 24 ሰዓታት ውስጥ በተደረገ 1848 የላብራቶሪ ምርመራ 25 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህ አሃዝ ኢትዮጵያ ውስጥ እስከ ዛሬ ድረስ በአንድ ቀን የተያዙ ሰዎች ቁጥር ከፍተኛው ነው። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 187 ደርሷል። በዛሬው ዕለት ከተያዙት ውስጥ 3 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ 3ቱ ደግሞ ከቫይረሱ በተያዘ ሰው ጋር ንክኪ የነበራቸው ነበሩ። ቀሪዎቹ 19 ሰዎች ግን ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው በዛሬው ዕለት የጤና ጥበቃ ሚኒስቴር ያወጣው መግለጫ ያሳያል። ከዚሁ ጋር በተያያዘ በትግራይ ክልል ከተጠቀሱት በተለየ 4 ሰዎች በኮቪድ-19 መያዛቸው ተገልጿል። ኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የቫይረሱን ስርጭት መጠን መጨመር ተከትሎ ህብረተሰቡ ሳይዘናጋ አስፈላጊውን ማህበራዊ መራራቅ፣ ፊትን በመሸፈኛ ጭንብል መሸፈንና የእጅ ንጽህናን መጠበቅ እንዲተገብር አሳስበዋል። በደቡብ ክልል የኦሞ ዞን ዳሰነች ወረዳ በተነሳ የኮሌራ ወረርሽኝ ከ40 በላይ የሚሆኑ ሰዎች ሳይሞቱ እንዳልቀሩ የአካባቢው ነዋሪዎች በስልክ ለአሜሪካ ድምጽ ተናግረዋል። መንግስት በቂ የጤና ድጋፍ እያደረገ አለመሆኑን ገልጸው አገር አቀፍ ድጋፍ ከተቻለም የዓለም አቀፍ ድርጅቶች ጣልቃ ካልገቡ በርካታ ህዝብ በወረርሽኙ ሊያልቅ እንደሚችልም ጠቁመዋል። የክልሉ የጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በጤና ተቋም ውስጥ የሞቱት 11 መሆናቸውን ገልጠው በቤታቸው እያሉ በወረርሽኙ ህይወታቸው ያለፈባቸው ሌሎች 10 ሰዎች እንዳሉ ማወቅ ችለናል ብለዋል። ጉዳት ሳያደርስ መከላከል ያልተቻለውም በጤናው ዘርፍ ያለው የመንግስት ትኩረት በሙሉ በኮሮና ቫይረስን በመከላከል ላይ በመዋሉ በመሆኑና የወይጦ ወንዝ በመበከሉ ነው ብለዋል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴስ ነው። ግብጽ ኢትዮጵያ ላይ ያሰማችው ክስ መሰረተ ቢስ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገለጹ። የግብጽ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባስገቡት የአቤቱታ ደብዳቤ ኢትዮጵያ ታላቁ ህዳሴ ግድብን ከስምምነት በፊት ለመምላት ማቀዷ ለቀጠናው ሰላምና ጸጥታ አደጋ አለው በማለት ዓለም አቀፉ ማህበረሰብ እንዲያስቆማት ጠይቀዋል። ዘገባው የሰለሞን አባተ ነው። አድማጮች የዚህን ዜና ዝርዝር በምሽቱ የመጽሔት ፕሮግራም 3 ሰዓት ላይ ጠብቁ። የዓለማችን ድሃ ሀገራት በኮሮና ቫይረስ የሚደርስባቸው ጉዳት ከፍተኛውን ደረጃ የሚኖረው በመጪዎቹ ከ3 እስከ 6 ወራት እንደሆነ የተባበሩት መንግስታት የግብረሰናይ ቢሮ አስታወቀ። ቢሮው ዛሬ ባወጣው መግለጫ ምንም እንኳን እነዚህ ድሃ ሀገራት በበሽታው እስካሁን የከፋ ጉዳት ባይደርስባቸውም ከበሽታው ጋር ተያያዥ በሆኑ የስራ አጥነት፣ የገቢ ማሽቆልቆል እንዲሁም የምግብ አቅርቦት መቆራረጥና የህፃናት ክትባቶች አለመዳረስ እያሰጋቸው መሆኑን አስታውቋል። ይህን ተከትሎ የሚፈጠሩ ቀውሶችን ለመፍታት እንዲያግዘው ቢሮው የ6.7 ቢሊዮን ዶላር እርዳታም ጠይቋል። መግለጫው እንደሚያሳየው ከዚህ ቀደም በድህነት ከሚታወቁት ሀገራት በተጨማሪም በኮሮና ቫይረስ ሳቢያ 9 ተጨማሪ ሀገራት ወደ ድህነት እንደሚያሽቆለቁሉ ነው ያስታወቀው። በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 3.8 ሚሊዮን ያህል ሲደርስ 264,000 ሰዎችም ለህልፈት ተዳርገዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለግማሽ ሰዓት የዘለቀ ንግግር ለኢትዮጵያውያን አሰምተዋል። የንግግራቸው ዋነኛ ማጠንጠኛ መጪውን ሀገራዊ ምርጫ በማስመልከት ከሰሞኑ የተወሰዱ የመፍትሄ አማራጮችና የተሰጡ ምላሾች ናቸው። የኮቪድ-19 ወረርሽኝ በዓለም ላይ ሊደረጉ የታሰቡ የተለያዩ ሁነቶች እንዲሸጋገሩ፣ እንዲሰረዙ ምክንያት መሆኑን አብነቶችን በመጥቀስ ያወሱት ጠቅላይ ሚኒስትሩ ምርጫው በተቆረጠለት ቀን እንዲደረግ የመንግስታቸው ፍላጎት እንደነበረ አስታውሰዋል። ሆኖም መጋቢት ወር መጨረሻ ላይ የኢትዮጵያ ምርጫ ቦርድ ምርጫው በኮቪድ-19 የጤና ስጋት ምክንያት ሊሸጋገር እንደሚገባ መምከሩን ተከትሎ መጻኢ አፈጻጸሙንና እስከ መዳረሻው ያሉ አስተዳደራዊ የሕግ መርሆችን የሚለዩ አጥኚ ቡድኖችን እንዳዋቀረ ተናግረዋል።
በሶስት ቡድን ተከፋፍለው አንዳቸው ከሌላኛው የማይገናኝ ቡድን መስርተው ባለሙያዎቹ በዝርዝር አጥንተዋል። ከሪፖርቱ እንደተረዳነውም የሀገሪቱን ሕገ መንግስትና ሌሎች ሕጎች፣ ዓለም አቀፍ ስምምነቶችና የሌሎች አገሮች ልምዶችን በሚገባ ተመልክተዋል። በመጨረሻም የተለያዩ አማራጮችን ይዘው በአንድነት በመገናኘት የተቀራረቡ የሐሳብ አማራጮችን አቅርበዋል። ባለሙያዎቹ ያቀረቧቸውን አማራጮች በመያዝ ምርጫው ሊተላለፍ የሚችልበትን ሕጋዊ አግባብ በተመለከተ ከልዩ ልዩ ባለድርሻ አካላት ጋር ውይይትና ምክክር ተደርጓል። ይህንም ተከትሎ የፌዴራሉ መንግስት ከፍተኛ የስልጣን አካል የሆነው የሕዝብ ተወካዮች ምክር ቤት በጉዳዩ ላይ ሕገ መንግስታዊ ትርጓሜ እንዲሰጥበት ጉዳዩን ለሕገ መንግሥት ጉዳዮች አጣሪ ጉባኤ መርቶታል።
ይህ አካሄድ በበኩሉ በሶስት የሚመደቡ ሐሳቦችን እንደወለደ ያነሱት ጠቅላይ ሚኒስትሩ የሦስቱ ሐሳቦችን ይዘትም በወፍ በረር ቃኝተዋል።
ሕጋዊ ወይም ሕገ መንግሥታዊ መፍትሄ እንደሚያስፈልግ የሚቀበሉ ነገር ግን ከሕገ መንግሥት ትርጉም ውጭ ያሉ ሕገ መንግሥታዊ አማራጮችን የሚያቀርቡ፣ ሁለተኛ ሕገ መንግሥታዊ ትርጓሜን የተሻለ አማራጭ አድርገው የሚያቀርቡ፣ ሦስተኛ ጉዳዩ በሕጋዊ አካሄድ ሳይሆን በፖለቲካ መፍትሄ የሚፈታ ነው የሚሉ፣ ለዚህም የሽግግር መንግሥት መቋቋም ወይም ተፎካካሪ ፓርቲዎችን ያቀፈ መንግሥት ፖለቲካዊ መፍትሄ ነው ብለው የሚከራከሩ ናቸው።
ጠቅላይ ሚኒስትሩ መንግስት ሕገ መንግሥታዊ ማሻሻያ ማድረግ በአስቸኳይ ጊዜ አዋጅ ብቻ እስከ ቀጣዩ ምርጫ መድረስ እየቻለ ወደ ሕገ መንግሥታዊ ትርጓሜ እርምጃ ማምራቱ ለሀገሪቱ ነገም የሚበጅ መሆኑን ከግምት ውስጥ በማስገባት እንደሆነ አውስተዋል። ይህን እርምጃ የሚቃወሙና በተለይ ደግሞ መፍትሄው የሽግግር መንግስት ነው የሚሉ ኢትዮጵያን በአሁኑ ሰዓት የገጠማት ሕገ መንግሥታዊ ቀውስ ነው፣ ምርጫን የሚያራዝም መፍትሄ በሕገ መንግሥቱ ላይ አልተቀመጠም፣ ሕገ መንግሥታዊ ትርጓሜዎችም ሆነ ማሻሻዎች የብልጽግና ፓርቲ አባላት በሚቆጣጠሯቸው ምክር ቤቶች የሚተገበሩ ስለሆኑ ገለልተኝነት የሚያንሳቸው ተቀባይነትም የሌላቸው መፍትሄዎች ናቸው፣ ገዢው መንግስት ወትሮውንም በዲሞክራሲያዊ ምርጫ ያልተመረጠ ስለሆነ ቅቡልነት የለውም፣ ከመስከረም ወር ጀምሮ ደግሞ ዓለም አቀፍ ቅቡልነቱንም ያጣል የሚሉ ሀሳቦች ሲንሸራሸሩ መሰንበታቸውን ያነሱት ጠቅላይ ሚኒስትሩ መልሳቸውን አሰምተዋል።
ሕገ መንግስቱ ለዚህ ጉዳይ የሚሆን መፍትሄ የለውም የሚለው መከራከሪያ ያላየ ቁም ነገር አለ። በመጀመሪያ ደረጃ እጅግ ብዙ ቁጥርና ሰፊ ልምድ ያላቸው የሕግ ባለሙያዎችና ምሁራን አማራጮች አሉ ወይም አማራጮች የየራሳቸው ውስንነት ያላቸው ቢሆንም አሉ እያሉ በጉዳዩ ላይ ምንም ምርምርና ጥናት ያላደረጉ ባለሙያም ያልሆኑ ሰዎች በድፍረት ሕጋዊ መፍትሄ የሌለው ችግር ነው ማለታቸው ምኞታቸውን እንጂ እውነታውን አያሳይም። ከዛም ሲያልፍ ነገሩ መድኃኒት የለውም ሲልህ መድኃኒቱ እኔ ጋር ብቻ ነው ማለቱ ነው እንደሚባለው ሆኖ እናገኘዋለን። በሰሞኑ ክርክር ለሕገ መንግሥታዊ ትርጉም መነሻ የሚሆንና ይህን ጉዳይ የተመለከተ ሕገ መንግሥታዊ አንቀጽ የለም የሚለው መከራከሪያም ወሳኙ አካል ሊመልሰው የሚገባውን ጥያቄ ቀድሞ የሚመልስ ነው።
ጠቅላይ ሚኒስትር አብይ አህመድ አሁን ለተፈጠረው ሁኔታ መፍትሄው መመስረት ብቻ ነው የሚሉትንም ተችተዋል።
ይህ መንገድ በሕገ መንግሥቱም ያልተደነገገ ሕገ መንግሥታዊም ያልሆነ ሐሳብ ነው። ያለ ምርጫ እንዲሁ ተጠራርቶ ሥልጣን የሚከፋፈልበት ምንም አይነት ሕጋዊም ሆነ ህገ መንግስታዊ አካሄድ የለም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዲሞክራሲያዊም ሆነ ህገ መንግስታዊ አይደለም። ህገ መንግስቱ ስልጣን በመርጫ ብቻ እንደሚገኝ ይደነግጋል። ይህን መሰረታዊ መርህ በጣሰ ሁኔታ ስልጣን እንደ ድግስ ትሩፋት ለሁላችንም ይዳረስ የሚለው አካሄድ በሀገራችን ዲሞክራሲያዊ ስርዓት ለመገንባት የምናደርገውን ጥረት ወደ ኋላ የሚመልስ፣ ከህዝብና ከሀገር ይልቅ የስልጣን ፍላጎት የሚያስቀድም አስተሳሰብ ነው። ለመሆኑ የተመረጠ መንግስት እያለ ያልተመረጡ ፓርቲዎች ተሰባስበው መንግስት የሚመሰርቱት በየትኛው የሞራል የህግና የስርዓት አካሄድ ነው? የሀገሪቱ የፖለቲካ ሁኔታ የህዝብ ይሁንታ በአንድም በሌላም መልኩ ሳይኖረው በፖለቲካ ፓርቲ መሪዎች ብቻ እንዲወሰን ስልጣን የሚሰጠው የትኛው የህግ መሰረት ነው? ከመቶ በላይ ፓርቲዎች ተደራድረውና ተስማምተው ወደ ፖለቲካዊ መፍትሄ እስኪመጡ ድረስ ምርጫው የሚራዘምበት ችግር ተፈቶ ከህጋዊ ምርጫው ቀን እንደርስ የለም ወይ?
ከዚህ በተጨማሪ የኮቪድ-19 ወረርሽኝ ስጋት ባለበት ሁኔታና የቀጠናው ሁኔታ በሀገር ሉዓላዊነት ላይ ስጋት በደቀነበት በአሁኑ ጊዜ የሽግግር መንግስት እንመሰርታለን የሚለው ድርድር ተቀባይነት የሌለው መሆኑንም ጠቅሰዋል። መንግስት የሀገሪቱን ህገ መንግስት ለመጠበቅ እርምጃዎች እንደሚወስድ፣ ለዚህም ዝግጁነቱ እንዳለው ጠቁመዋል። በኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው ከተገኘ በኋላ ወረርሽኙን ለመቆጣጠር የጤና ጥበቃ ሚኒስቴር የተለያዩ ጥረቶች እያደረገ ይገኛል። ከነዚህ ጥረቶች አንዱ በጤና ሙያ ተመርቀው ወደ ስራ ያልተሰማሩ ባለሙያዎችን በፈቃደኝነት ተመዝግበው አገልግሎት እንዲሰጡ በማድረግ የጤና ባለሙያ እጥረትን መቅረፍ ነው። ባልደረባችን ስመኝሽ የቆየ በቅርቡ የሕክምና ትምህርታቸውን አጠናቀው መንግስት ባስተላለፈው ጥሪ መሰረት በፈቃደኝነት ተመዝግበው የመጀመሪያ ስራቸውን በኮሮና ቫይረስ መከላከል ላይ የጀመሩ ወጣት ባለሙያዎችን አነጋግራለች።
ዶክተር ብሩክታይት ጌታቸው ያለፉትን 7 ዓመታት በቅዱስ ጳውሎስ ዩኒቨርሲቲ የሕክምና ትምህርቷን ስትከታተል አንድም ቀን የመጀመሪያ ስራዋ ዓለምን ያስጨነቀ ወረርሽኝን መከላከል ይሆናል ብላ አስባ አታውቅም። ከባድና ከፍተኛ ጥረት ይጠይቅ ነበር የምትለውን የሕክምና ትምህርቷን አጠናቃ ነሐሴ 2011 ላይ ስትመረቅ ግን እንዳሰበችው የጤና ጥበቃ ሚኒስትር በመንግስት የሕክምና ተቋማት እንድታገለግል አልመደባትም። ሚኒስትር መስሪያ ቤቱ ከ2011 ጀምሮ ሐኪሞችን መመደብ በማቆሙ ዶክተር ብሩክታይት በግሏ ስራ ፈልጋ ማግኘት ነበረባት።
ስራ መፈለግ የተጀመረው በእኛ አመት ነው። ከዚህ በፊት የነበረው ምደባ ነበረ። በእርግጥ ትንሽ ግራ ገብቶን ነበር፣ ስራም እንዴት እንደሚፈለግ ምናምኑ። ደግሞ በእኛም ጊዜ ሲኦሲ ስለተጀመረ ወዲያውኑ አልነበረም ስራ የፈለግነው። ሲኦሲ ውዴት ከወጣን በኋላ ነበር እና ያው የተረዳነው አዲስ አበባ በእርግጥ ብዙም ጀነራል ፕራክቲሽነር እንትን አይደለም፣ አስፈላጊ አይደለም። ያው በየሆስፒታሉም ሬዚደንቶችም ስላሉ ብዙም እንደ እንትኑ አይደለም። እና አሁን በብዛት ስራ እንደኛ ጀነራል ፕራክቲሽነር የሚፈልጉት በየክፍለ ሀገሩ ነው። ግን ደግሞ አሁን ክፍለ ሀገሩም ያው ምርጫ ሲበዛ ግራ ይገባል እንደሚባለው፣ አሁን ከቤት መራቁ ምናምንም ስላለ ያው ትንሽ ግራ ይገባ ነበር።
25 ዓመቷ እንደሆነ የነገረችን ዶክተር ብሩክታይት ከ7 ወር ስራ ፍለጋ በኋላ የመጀመሪያ የሕክምና ስራዋን የጀመረችው ለውጭ ሀገር ተመላሾች ወደ ህብረተሰቡ ሳይቀላቀሉ እንዲቆዩ በተዘጋጀ የለይቶ ማቆያ ጣቢያ ነው። ላለፉት 2 ወራትም ለኮሮና ቫይረስ ተጋላጭ ናቸው ተብለው ተጠርጥረው ወደ ጣቢያው ለሚመጡ ግለሰቦች ክትትል ስታደርግ ቆይታለች። የመጀመሪያ የሕክምና ስራዋን ዓለምን ባሸበረው የኮሮና ቫይረስ ክትትል መጀመር ስሜቱ ምን ይመስላል ስንል ዶክተር ብሩክታይትን ጠይቀናታል።
ያው መጀመሪያ ያው ፈርተን ነበር የጀመርነው። ምን እንደሚጠብቀንም አላወቅንም ነበረ። አሁን ግን ትንሽ ስራውን ከተቀላቀልን በኋላ ያው ተረጋግተናል። ስሜቱ ማለት ያው ሰዎቹም የተረጋጉ ናቸው። ያው አንዳንዶቹ በእርግጥ ላይሰሙን ይችላሉ ተቀመጡም ሲባሉ፣ ግን በተቻለን አቅም ለመቆጣጠር እየሞከርን ነው። እና ያው ራሳችንንም ተጠንቅቀን ያው ፒፒ እየተሰጠን ነው። ስለዚህ ተጠንቅቀን እየተጠቀምነው ነው እሱንም እና ያው ለመርዳት እየሞከርን ነው። በእርግጥ ግን እስካሁን አስፈሪ ነገር አልገጠመንም እግዚአብሔር ይመስገን።
የጤና ጥበቃ ሚኒስቴር የኮሮና በሽታን ለመከላከል የስራ ልምድ የሌላቸውን ጨምሮ በፍቃደኝነት ማገልገል የሚፈልጉ የህክምና ባለሙያዎችን እንደሚመዘግብ ጥሪ ሲያቀርብ ከመጀመሪያ ዙር ተመዝጋቢዎች አንዷ የነበረችው ዶክተር ብሩክታይት ስለ ስራው አስረድታናለች።
ያ ስራ ሁን ጧትም ከሰዓትም ያው እንትናቸው ቼክ ይደረጋል፣ ቴምፐሬቸራቸው ቼክ ይደረጋል እየተዞረ ያው የተለመደው ሳልም፣ ማስነጠስም፣ ትኩሳትም፣ እንትን የቶንስልም ወይ ራስ ምታትም ካላቸው እንጠይቃለን። ካላቸው ወደ ሌላ ቦታ ነው የምንቀይራቸው፣ ብቻቸውን አይዞሌት ይደረጋሉ። ከሌላቸው ግን ለ14 ቀን ክትትል እናደርግላቸው እና በ14ኛው ቀን ላይ ሊወጡ አካባቢ ሲሉ ብቻ ይመረመሩና ነጻ ከሆኑ ወደ የቤታቸው እንልካቸዋለን ቀናቸው ሲደርስ።
ልክ እንደ ዶክተር ብሩክታይት በኮሮና ቫይረስ ህክምና ላይ በፈቃደኝነት እየሰራ የሚገኘው ሌላው የ25 ዓመት ወጣት ዶክተር አቤኔዘር ኢሮ ነው። በአዋሳ ተወልዶ ያደገው ዶክተር አቤኔዘርም ከቅዱስ ጳውሎስ ሆስፒታል በህክምና የተመረቀው ከ7 ወር በፊት ነበር። ከ5 ወር ስራ ፍለጋ በኋላ እንደ እድል ሆኖ ጳውሎስ ሆስፒታል ካስመረቃቸው ተማሪዎች ውስጥ የተወሰኑትን ለመቅጠር ሲወስን ዶክተር አቤኔዘር ተወዳድሮ በህፃናት ህክምና ክፍል ስራ ጀምሮ ነበር። ነገር ግን በአዲሱ ስራው ብዙም ሳይቆይ የኮሮና ቫይረስ ሀገር ውስጥ በመግባቱ በሆስፒታሉ የቫይረሱ ተጠርጣሪዎች ተለይተው ወደሚቀመጡበት ክፍል በፈቃደኝነት ተዛወረ።
ከኮቪድ-19 አስራዊ ወረርሽኝ ነው። ዓለም ላይ የሚያለው ኢምፓክት በብዙ ሚሊዮን ሰው የሚሰማ ነው። ና እንደ ማንኛውም መጀመሪያ ሰው እንደሆንኩኝ መቀን እንደ ማንኛውም ሰው አካባቢ ፍርሃትን ቦና ጫናም ይኖራል። ግን ያው ግራውት ሜድ ስኩል ለነዚህ ነገሮች ነበር ስንዘጋጀው ነበር። አሁን በኢንተርንሽፕ ፔሪዮዳችንም ስንማር ስንዘጋጀው ነበረው ለዚህ ነበረ። ሜዲካል ስኩልም የትንሽ ጊዜ ስራ ኤክስፔሪንስም ለዚህ ነገሮች አዘጋጅተውናል።
በዚህ አስከፊ ወረርሽኝ ወቅት በግንባር ቀደምነት ህዝቡን የሚያገለግሉ የጤና ባለሙያዎች በዓለም ዙሪያ ትልቅ ክብር እየተሰጣቸው ቢሆንም ኢትዮጵያ ውስጥ ያሉ ባለሙያዎች ግን በተወሰነ መልኩ የመገለል ችግር ደርሶብናል ይላል ዶክተር አቤኔዘር።
የመጀመሪያ ፖዘቲቭ ኬዞችን ኢንካውንተር ያደረኩ ጊዜ እንደ ማንኛውም ፈርስት ሪስፖንደር ን ከወረርሽኙ የሚጠብቁኝን መሳሪያቸው ነበረ ኬር የሰጠሁት። ግን ፖዘቲቭ ኬዞቻችን ከተገኙ በኋላ በማውቃቸው ሙያው ላይም ስራው ላይም ባሉ ስራ ላይም በሌሉ ጓደኞች ላይ ትንሽ የባህሪ ለውጥን ስቲግማን አይቼ ነበረ። ግን ከዛ በኋላ ወንደ ቤስ ጎዝ ባይ ስቲግማን ፐርሰናሊ እኔ ላይ ቀንሶ ነበረ። ግን በሌሎች ጓደኞች ላይ ከታክሲ ላይ ከማስወረድ ቤት እስከ ማስለቀቅ ብዙ ስቲግማዎች ደርሶ ነበረ እኔ ፐርሰናሊ የማውቃቸውን።
ወጣቶቹ ዶክተሮች ከአመታት ትምህርት በኋላ በመጀመሪያ ስራቸው የህክምና ግዴታቸውን እየተወጡ በመሆናቸውና በዚህ ወረርሽኝ ወቅት ሀገራቸውን በማገልገላቸው ደስተኞች ናቸው። ወረርሽኙ ሲያበቃና ህብረተሰቡ ወደ ቀድሞ ኑሮ ሲመለስም ሁለቱም ወደ ትምህርት ቤት ተመልሰው ስፔሻላይዝ የማድረግ እቅድ አለን ይላሉ። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ ውስጥ በመጪው ግንቦት ወር ከ21,000 በላይ ዜጎች የጎርፍ አደጋ ሊደርስባቸው እንደሚችል የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ገልጸዋል። ከእነዚህ ውስጥም 19,000 ያህሉ ከመኖሪያቸው ሊፈናቀሉ ይችላሉም ተብሏል። ኤደን ገረመው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴን አነጋግራ ነበረ።
የሚያዝያ ወር ከገባ ጀምሮ በጣሉ ከፍተኛ ዝናቦች ምክንያት በተከሰቱ የጎርፍ አደጋዎች በድሬዳዋ ከተማ 4 ሰዎች ሲሞቱ 53 ቤቶች ፈርሰዋል። ወደ 2,000 የሚጠጉ ቤተሰቦችም ለምግብ እጥረት ተዳርገዋል። በተመሳሳይም በደቡብ ክልልም በጂንካ በእንስሳትና በመሰረተ ልማቶች ላይ ከፍተኛ ጉዳት ተከትሏል። በኢትዮጵያ ሶማሌ ክልል በሸበሌ ዞን በቀላፎ 15 ቀበሌዎች በጎርፍ አደጋ ሙሉ ለሙሉ ተጥለቅልቀዋል። ይህም ሰዎችን ለመፈናቀል ለበሽታና ለተለያዩ ችግሮች የዳረገ ሲሆን ይኸውስ ዝናብ በግንቦት በተለያዩ የሀገሪቱ ክፍሎች ባሉ 21000 ሰዎች ላይ የጎርፍ አደጋ ሊያደርስ እንደሚችል ይባስ ብሎም 19000 ያህሉ እንደሚፈናቀሉ ተነግሯል። አቶ ደበበ ዘውዴ የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ክፍል ኃላፊ ናቸው። ስለ አደጋው ስጋት እንዲህ ያስረዳሉ።
የአደጋው መንስኤ ዓለም አቀፍ ይዘት ያለው ነው። ይሄን ስንል እንግዲህ የአየር ንብረት ለውጥ በዓለም አቀፍ ደረጃ በተከሰተ ቁጥር ያ አሉታዊ ተጽዕኖ በኢትዮጵያም ላይ እንደሚያሳርፍ ይታወቃል። ይሄን ስንመለከት እንግዲህ የረጅም ጊዜ ታሪካችን ኢትዮጵያ በድርቅ የምትጠቃ አገር ነች። በሁለተኛ ደረጃ ደግሞ ጎርፍ ነው የሚያጠቃ። ይሄው የአየር ንብረት ለውጥ በተከሰተ ቁጥር የጎርፍ አደጋው እንዳለ ይታወቃል። የብሔራዊ ሜትሮሎጂ መረጃ መሰረት ይሄው ዝናብ በግንቦት ወር የሚቀጥላል ትላል። ጉዳቱም እንዳለ ሆኖ ያው በተፋሰሶች በተለይ እኛ ጋር አሁን ከመደበኛ በላይ የሚጥለው ዝናብና በተፋሰሶች ላይም እየሞላ በዛ አካባቢ የሚኖረውንም ህዝብ ጉዳት ይደርስበታል። ከዚህ ጋር ተያይዞ የጎርፍ ጉዳት ሊከሰትባቸው የሚችሉ ቦታዎች ሁሉ ተለይተዋል። ለምሳሌ ዞኖችን ባልተራልሽ ጋምቤላ፣ ኦሮሚያ ክልል፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ትግራይ ክልል፣ ደቡብ ብሔር ብሔረሰቦች እንዲሁም ከፍተኛው የበልግ ተጠቃሚ ደቡብ ብሔር ብሔረሰብ ነው። ድሬዳዋ ከተማም፣ ሀረሪም፣ አዲስ አበባም ላይ እንደዚሁ አይነት የጎርፍ ክስተቶች ይኖራሉ ተብሎ ይታሰባል።
አቶ ደበበ ይህ በዛሬ ዕለት የወጣው መግለጫ አደጋን ለመቀነስና ለመከላከል የሚደረግ የቅድመ ማስጠንቀቂያ አካል መሆኑን በመጥቀስ በተጨማሪም እስከ ወረዳ ድረስ በተቀናጀ መልኩ እየሰሩ መሆኑን ይጠቅሳሉ።
እየተሰሩ ያሉ የቅድመ ማስጠንቀቂያ ስራዎች እንዳሉ ሆኖ ጎርፍ ስጋት ተጋላጭ የሆኑት ላይ የሚሰሩ ስራዎችም አሉ። አንደኛ የቅድመ ማስጠንቀቂያ ስራ። የቅድመ ማስጠንቀቂያ ስራችን ከብሔራዊ ሜትሮሎጂ ኤጀንሲ ያገኘነውን መረጃ እንዲሁም ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሱ ባለስልጣን የምናገኘውን መረጃ በአጠቃላይ ለህዝቡ ማሰራጨትና በተጠንቀቅ እንዲጠብቅ ማድረግና ይህንኑ ለመከላከል የሚያስችሉ ስራዎች እስከ ታችኛው ድረስ መሳበብ። የአደጋ ስጋት ስራ አመራር ኮሚሽን የጎርፍ ግብረ ኃይል ይኸው በብሔራዊ ደረጃ የተዋቀረው በክልልም ተዋቅሮ ህብረተሰቡ ላይ የበለጠ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች መሰራት ያለባቸው። ከዚያ ውጭ የጎርፍ መከላከያ መዋቅሮችን ማጠናከር፣ ህብረተሰቡ ላይ ጉዳት ከመድረሱ በፊት እንግዲህ ግንዛቤ ማስጨበጥም አንዱ፣ ምክንያቱም ጉዳቱ የከፋ እንዳይሆን መከላከል ስራዎች እየተሰሩ ናቸው። ስለዚህም ይሄ በደጋማ እና ተዳፋካማ ካላቸው ቦታዎች ላይ ለምሳሌ ድሬዳዋ 17 ኪሎ ሜትር ከተማ እስከምትገቢ ቁልቁለት ዝናብ አይዘንብም፣ ብዙ አይጠበቅም። ኦሮሚያና አጎራባች ክልሎች የሚዘንበው ዝናብ ጉዳት ሊያደርስ ስለሚችል እዚህ ቦታዎች ላይ ጥንቃቄ የተሞላበት ስራ እንደተሰራ የማድረጉም ስራ እስከ ወረዳ ድረስ ባለው መዋቅር እየተሰራበት ነው።
አቶ ደበበ ከዚህ ቀደም የጎርፍና የመሬት መንሸራተት አደጋ በደረሰባቸው አካባቢዎች ላይም የምግብና ሌሎች መሰል እርዳታዎችን በማቅረቡ ረገድ እየተንቀሳቀሱ መሆኑንም ነው የሚናገሩት።
በተለያዩ የበልግ አካባቢዎች የሶማሌ ክልል፣ የድሬዳዋ አስተዳደር፣ ደቡብ ብሔር ብሔረሰቦችን ጨምሮ 219,698 ሰዎች ተጎድተዋል። ከእነዚህ ውስጥም 108,107 ሰዎች ተፈናቅለዋል። ይሄ ከክልሎች ያገኘነው መረጃ ነው። ሆኖም ይሄ የተፈናቃይ ጉዳይ በጎርፍ የሚቀጥል አይደለም። ጎርፉን በተለያየ መልኩ የመከላከል ስራ ሰርተሽ ወደ ቀያቸው እንዲመለሱ ይደረጋል። በቀያቸው ሲመለሱ ራሱ የሚፈልጉት ነገር እንኳን ባይገኝ አስፈላጊው ምግብም ሆነ ምግብ ነክ ያልሆኑ ቁሶችን እስከ ምግብ ማብሰያ ድረስ እንዲቀርብላቸው ይደረጋል። እንግዲህ
በግንቦት ወር ላይ እንደሚመጣ ለሚጠበቀው የጎርፍ አደጋ ከአጋር ተቋማት ጋር በመሆን በእቅድ እየተንቀሳቀሱ መሆኑንም ይናገራሉ።
በበልጋ ቃይኮ አካባቢ ተጨማሪ ጎርፍ ስለሚኖር ወደ 21,101 ሰዎች በጎርፍ ይጠቃሉ። ከተጠቁ ደግሞ ከእነዚህም ሰዎች 19,030 ሰዎች ሊፈናቀሉ ይችላል ተብሎ ሲታሰብና ይሄ ነገር መረጃው ሲደርስ ይታቀዳል። እቅዱም ይታቀደው በጋራ ነው። የጎርፍ ግብረ ኃይል አለ፣ በብሔራዊ ደረጃም በክልልም ደረጃ። ከዚህ አንጻር የሚሰሩት ስራዎች አንድ፣ ይሄ ህዝብ በጎርፍ የሚፈናቀል ከሆነ አስፈላጊውን ድጋፍ ለማድረግ የሚያስችል ዝግጅት ማድረግ ነው። በምን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምግብና ምግብ ነክ ያልሆነ ግብርናም ቢሆን ውሃም ቢሆን በጤናውም በኩል ምክንያቱም ጎርፍ ብቻውን አይደለም ጥቃቱን የሚያደርሰው በሰው ላይ እና በንብረት ላይ ቢሆንም እነዚህ ሰዎች በተለያየ መልክ ሊጠቁ ስለሚችሉ ተዛማጅ የሆኑ ችግሮችን ጋር ቢሆን ኖሩ እነዚህን ተዛማጅ ችግሮች ሊቀርፉ የሚችሉ ሴክተር መስሪያ ቤቶች አብረው ሆነው በጋራ አቅደው እንዲንቀሳቀሱ ይደረጋል። በዚህ ላይ ሴክተር መስሪያ ቤቶች ስንል በፌዴራል ደረጃም ያሉ አሉ፣ በክልልም ያሉ አሉ። ክልሎችን ጨምሮ አስፈላጊው እንቅስቃሴ ህብረተሰቡን በማሳተፍ የሚከናወን ይሆናል። ከዚህ አንጻር እየተሰራም ነው። ቅድመ ዝግጅቱም አለ።
የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ህብረተሰቡ ቀድሞ በአካባቢው ያሉ የውሃ መውረጃ ቱቦዎችን እንዲያጸዳና እንዲያዘጋጅ እንዲሁም ነቅቶ እንዲጠብቅ መልእክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላችሁ የመሰናዶ አርታኢ፣ ኤልያስ አስማሪ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። አብራችሁን ስለነበራችሁ እናመሰግናለን።
ራዲዮ